Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We debate on an issue in the parliament and pass a resolution with a majority vote.
ፓርላማ ውስጥ በጉዳዮች ላይ እንከራከራለን፣ አብላጫውን ድምጽ ያገኘው ውሳኔ ያልፋል። ያ ደግሞ ጠንካራ መልእክት ነው የሚያስተላልፈው።
በአውሮፓ ፓርላማ የእንግሊዝ ተወካይ ጁሊ ዋርድን ድምጽ ነው የሰማነው። ዝርዝሩ በለቱ አብይ ርዕስ ይቀርባል።
በግዢው ኢህአዴግና በተቃዋሚ ፓርቲዎች መካከል በሚደረገው ድርድር የሚሳተፉም ሆኑ ሌሎች ውቅና ያገኙ ፓርቲዎች ህጋዊ መሆናቸውን ምርጫ ቦርድ አስታወቀ። አሁን የሚካሄደው ድርድርም ቦርዱን አይመለከትም ይላል። ሌላው ከአዲስ አበባ የደረሰን የመጽሔት ዘገባ ዝርዝሩ ዜናውን ተከትሎም ይሰማል።
ለምሽቱ ካሉን የዓለም ዜናዎች መካከል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅ ዶናልድ ጁኒየር ከሩሲያዊቱ ጠበቃ ጋር እንዲገናኙ ያመቻቹላቸው ግለሰብ የሂለሪ ክሊንተንን የምርጫ ዘመቻ ሊጎዳ የሚችለው መረጃ የተገኘው ከሩሲያ መንግስት እንደሆነ በላኩላቸው አንድ ኢሜል ላይ ጠቆም ማድረጋቸው ነበር ሲል ኒውዮርክ ታይምስ ጋዜጣ ዘግቧል። የዩናይትድ ስቴትስና ካታር በፋርስ ባህረ ሰላጤ ሽብርተኝነትን ለመዋጋት የመግባቢያ ሰነድ መፈራረማቸውን የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አስታወቁ የሚሉትና ሌሎችም አሉን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 4 2009 ዓ.ም ተመረሰ ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን፣ ፕሮግራማችንን የምታቀናብርልን ብርሃን ኃይሉ፣ የስርጭት መሐንዲሱ ከርትስ ባይነም ነው። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና ባለፈው አመት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅ ዶናልድ ከሩሲያዊቱ ጠበቃ ጋር እንዲገናኙ ያመቻቹላቸው ሰው የሂለሪ ክሊንተንን የምርጫ ዘመቻ ሊጎዳ የሚችለው መረጃ የተገኘው ከሩሲያ መንግስት መሆኑን በላኩላቸው አንድ ኢሜይል ላይ ጠቁመዋቸዋል ሲል ኒውዮርክ ታይምስ ጋዜጣ ዘገባ አውጥቷል። ታይምስ ትናንት ማታ ላወጣው ዘገባ ዋቢ ያደረገው ስለ ኢሜይሉ ከሚያውቁ 3 ሰዎች ያገኘውን መረጃ መሆኑን አመልክቶ ራብ ጎልድስቶን የተባሉት የህዝብ ግንኙነት ባለሙያ የላኩት ኢሜይል መረጃው የሩሲያ መንግስት አባታቸው ሂለሪ ክሊንተንን እንዲያሸንፉ የሚያደርገው ጥረት አካል መሆኑን የሚገልጽ እንደሆነ ነው ያወሳው። ሩሲያዊቱ ጠበቃ ናታሊያ ቬሲሊኒትስካያ እና የፕሬዝደንቱ ልጅ ባለፈው ሰኔ ያደረጉትና በምረጡኝ ዘመቻ ወቅት የሚስተር ትራምፕ ከፍተኛ የዘመቻ ባለስልጣናትና የሩሲያ ሰዎች የተገናኙበት የመጀመሪያው ስብሰባ ነው የተባለው የተደረገው ትራምፕ የሪፐብሊካን ፓርቲውን እጩነት ካሸነፉ ከሁለት ሳምንታት በኋላ መሆኑ ነው። ዊኪሊክስም ሚስስ ክሊንተንን የሚያሳፍሩ ኢሜሎችን መልቀቅ ከመጀመሩ ከሳምንታት በፊት ነው ይሄ የሆነው። የዶናልድ ትራምፕ የልጅየው ማለት ነው ጠበቃ አላን ፎትፋስ የኒውዮርክ ታይምስን ዘገባ ፍሬከርስኪ ሲሉ አጣጥለዋል። የፕሬዝደንቱ አማችና ከፍተኛ አማካሪያቸው ጃሬድ ኩሽነርና የወቅቱ የምርጫ ዘመቻቸው ዋና ስራ አስኪያጅ የነበሩት ፖል ማናፎርም ጭምር የነበሩበት ስብሰባ ከክሬምሊን ጋር ለመመሳጠር የታቀደ ነው የሚለውን ውንጀላ ዋይት ሃውስ ከትናንት ጀምሮ እያጣጣለ ትግል ይዟል። የዋይት ሃውስ ምክትል ቃል አቀባይ ሳራ ሀከቢ ለጋዜጠኞች በሰጡት መግለጫ የፕሬዝደንቱ የምርጫ ዘመቻ በምንም አይነት ከሩሲያ ጋር አልተመሳጠረም፣ ዳን ጁኒየርም የምርጫውን ውጤት ለመለወጥ ከማንም ጋር አላሴሩም ሲሉ ተከራክረዋል። ትናንትና ዶናልድ ጁኒየር ስለ ጉዳዩ የማውቀውን ለዩናይትድ ስቴትስ ምክር ቤት ምርመራ ለያዘው ኮሚቴ በደስታ ለማሳወቅ ዝግጁ ነኝ ብለዋል።
ዩናይትድ ስቴትስና ካታር በፋርስ ባህረ ሰላጤ ሽብርተኝነትን ለመዋጋት የመግባቢያ ሰነድ ተፈራረሙ። ካታር ዋና ከተማ ዶሃ ጉብኝት ያደረጉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ በሰጡት መግለጫ ስምምነቱ ላይ የተደረሰው ሳምንታት የፈጀ ድርድር ከተካሄደ በኋላ መሆኑን አመልክተዋል። ይህ የመግባቢያ ስምምነት ሁለቱ አገሮቻችን ለሽብርተኞች የሚደርሰውን ገንዘብ ድጋፍ መረብ ለመሰባበርና በዓለም ዙሪያም ጸረ ሽብርተኛ እንቅስቃሴዎችን ለማፋፋም መወሰድ ያለባቸውን እርምጃዎች ይዘረዝራል ብለዋል። ሚስተር ቲለርሰን ዶሃ ውስጥ ከካታሩ የውጭ ጉዳይ ሚኒስትር ሼክ መሐመድ አልታኒ ጋር ካታርና ሌሎች አራት የመካከለኛው ምስራቅ አገሮች መካከል ስላለው ጭቅጭቅም ተወያይተዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬንና ግብጽ ካታርን ሽብርተኝነትን ትደግፋለች ሲሉ ግንኙነታቸውን ማቋረጣቸው ይታወቃል። ሚስተር ቲለርሰን አራቱ አገሮች ያላቸውን አስተያየት ለማጤንና ወደፊትም መራመድ ስለሚቻልበት መንገድ ለመምከር ነገ ወደ ሳውዲ አረቢያ ያቀናሉ። ቲለርሰን በጉዳዩ ዙሪያ ሁለቱን ወገኖች ለመሸምገልም ጥረት በያዘችው በኩዌት ጉብኝት አድርገዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ የመጀመሪያዬን የአህጉር ተሻጋሪ ሚሳኤል ለሙከራ ተኩሻለሁ ብላ የምታሰማውን ድንፋታ የደቡብ ኮሪያ የስለላ መስሪያ ቤት ይሄ ነገር እንጃ አልመሰለኝም ሲል እየተጠራጠረው ነው ሲሉ አንድ የደቡብ ኮሪያ የምክር ቤት አባል ተናገሩ። ፒዮንግያንግ ከቻይና ጋር በሚያዋስናት ድንበር አካባቢ ከሚገኝ አውሮፕላን ማረፊያ ባለፈው ሳምንት ማክሰኞ ከተንቀሳቃሽ መወንጨፊያ ላይ ተኩሻለሁ ነው ያለችው። የዩናይትድ ስቴትስ የጦር ኃይል ሚሳኤሎቹ 5500 ኪሎ ሜትር ርቀት መወንጨፍ የሚችሉ እንደሆኑ ገምቷል። ያም አንዳንድ የሰሜን ምስራቅ ዩናይትድ ስቴትስ አካባቢዎችን ለኒውክሌር ጥቃት ሊያጋልጥ እንደሚችል ነው የተጠቀሰው። የደቡብ ኮሪያ ፓርላማ የስለላ ኮሚቴ አባል የሆኑት ዩ ዋን ያንግ ግን የሀገሪቱ የብሔራዊ ስለላ አገልግሎት የሀገራቸው የብሔራዊ ስለላ አገልግሎት ፒዮንግ ያንግ አስፈላጊው የሙከራ ማካሄጃ ጣቢያ ስለሌላት ያለችውን ቴክኖሎጂ መገንባቷ ሊረጋገጥ አልቻለም ነው ያሉት።
ራሱን እስላማዊ መንግስት ብሎ የሚጠራው አሸባሪ ቡድን መሪ አቡባካር አልባግዳዲ ሞቷል የሚሉትን ዘገባዎች የሚያረጋግጥ መረጃ የለንም ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣናት ያስታወቁት መረጃ ወጣ። የዩናይትድ ስቴትስ መራሹ ጸረ እስላማዊ መንግስት ህብረት በኢሜይል ባወጣው በዚህ መግለጫ ሪፖርቱን ልናረጋግጥ አንችልም፣ ግን እውነት ነው ብለን ተስፋ እናደርጋለን። አይሲስ እሱን የሚተካ በርትቶ ቢፈልግ ይሻለዋል። አጥብቀን የምንሰጠው ምክር ይሄ ነው ብሏል። ብሪታንያ ያለው የሶሪያ ሰብአዊ መብት ቅኝት ድርጅት አልባግዳዲ መሞቱን የሚያረጋግጥ መረጃ አግኝተናል ብለዋል። መሞቱን የሰማነው ዛሬ ነው፣ መቼና በምን ምክንያት እንደሞተ ግን አናውቅም ሲሉ የድርጅቱ ዲሬክተር ራሚ አብዱልራህማን ለአጃንስ ፕሬስ መግለጫ ሰጥተዋል። የ46 ዓመቱ ባግዳዲ እንደ አውሮፓውያን ዘመን አቆጣጠር በ2014 ዓመተ ምህረት ቡድኑ በኢራቅና ሶሪያ ውስጥ በተቆጣጠራቸው መሬቶች የካሊፌት አስተዳደር መቋቋሙን ሞስል ከተማ አልኑሪ መስጊድ ላይ ሆኖ ካወጀ በኋላ በይፋ ታይቶ አይታወቅም። በተደጋጋሚም ሞቷል ወይም ቆስሏል የሚሉት የሐሰት ወሬዎች ሲሰሙ ቆይተዋል።
የኢራቋ ሞሱል ከተማ ከእስላማዊ መንግስት ነኝ ከሚለው ቡድን ቁጥጥር ነጻ በመውጣቷ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለሀገሪቱ ሕዝብ፣ ለጠቅላይ ሚኒስትሩና ለጸጥታ ኃይሎቿ የእንኳን ደስ ያላችሁ መልእክት አስተላልፈዋል። ዋይት ሀውስ ትናንት ባወጣው መግለጫ ጽንፈኛው ቡድን ሞሱል ላይ ድል መመታቱ ቡድኑ ኢራቅም ሆነ ሶሪያ ላይ በቀናት የተቆጠረ ጊዜ ብቻ እንደቀረው የሚያመለክት ነው ብሏል። አክለውም ፕሬዚደንቱ አይሲስን ሙሉ በሙሉ ለመደምሰስ በተነሳንበት ትግል እንቀጥላለን ማለታቸው ተጠቅሷል። በመጨረሻም የዛምቢያ ፕሬዚደንት ኤድጋር ሉንጉ በተከታታይ የደረሱ ቃጠሎችን በመለኮስ ሽብርና ድንጋጤ ለመፍጠር የታለመ ጥቃት አድርሰዋል በሚል ክስ ባለፈው ሳምንት የወሰዱትን ህገ መንግስታዊ የአስቸኳይ ጊዜ ድንጋጌ ተግባራዊ ያደረገውን ውሳኔያቸውን ተከላክለዋል። ይሁን እንጂ አንዳንድ ዛምቢያውያን የፕሬዝደንቱን እርምጃ በጥርጣሬና ግራ በመጋባት እያዩት መሆኑ ነው የተገለጸው። የአሜሪካ ድምጿ ማርያማ ዲያሎ ተከታትለዋለች፣ አሉላ ያቀርበዋል።
በአንድ የአገሪቱ ጋዜጣ ላይ የወጣ ጽሁፍ በህገ መንግስቱ አንቀጽ 31 ላይ የሰፈረውን ድንጋጌ ምንነትና ትርጓሚ ያስረዳል። የዛምቢያው ፕሬዝዳንት ኤድጋር ሉንጉ የአገሪቱን ፖሊስ ኃይል መጨመር ወይም ለማሳደግ ያቀረቡትን ጥያቄ ትክክለኝነትም ይናገራል።
The vocation of that power was not meant to harass people.
የህገ መንግስታዊው ድንጋጌ ተግባራዊነት ጥያቄ ህዝብን አለያም በፖለቲካው ሜዳ በተቃዋሚነት የሚፈረጁ ወገኖችን ለማዋከብ የታለመ አይደለም ነው ያሉት ፕሬዝዳንቱ። ይልቁንም ከቅርብ ጊዜ ወዲህ ያደገ የመጣውን ህገወጥነት ለመቀልበስ እንጂ ብለዋል ፕሬዝዳንት ሉንጉ። አብዛኞቹ ዛምቢያውያን ግን ድንጋጌው በሚያስከትለው ስጋት እንዳደረባቸው ነው የሚናገሩት።
So I'm going to have time limits as to when I'm supposed to go to school. I think it's going to be inconvenient because I would have some time that I've set for myself maybe to study. So if I'm having those limits, it's going to be inconvenient.
ወደ ትምህርት ቤት ለምሄድ ጊዜ ሊያጥረኝ ነው። አሁን ከጥናትና ከትምህርቴም ልስተጓጎል ነው ያለችው ስላዋጁ ጥያቄ የቀረበላት አንዲት ዛምቢያዊት ናት። በፕሪቶሪያ ዩኒቨርሲቲ የሚያስተምሩት ፕሮፌሰር ኬኔት ሙዌንዳ ታዲያ በአሁኑ ሰዓት በስራ ላይ የዋለ ያስቸኳይ ጊዜ አዋጅ በዛምቢያ ለመኖሩን ጠቅሰው ስጋትና ግራ መጋባት ግን የሰፈነ ይመስላል ነው ያሉት።
አንድ የመጨረሻ ዜና እናክል። አንድ የዩናይትድ ስቴትስ የባህር ወለድ ክፍለ ጦር አውሮፕላን ትናንት ሰኞ ደቡባዊዋ ሚሲሲፒ ክፍለ ሀገር ውስጥ ተከስክሶ 16 የጦሩ አባላት መሞታቸው ተገልጿል። ነዳጅ ጫኙ አውሮፕላን ከሚሲሲፒ ዋና ከተማ ጃክሰን 130 ኪሎ ሜትር ርቀት ላይ በሚገኝ የቦሎቄ እርሻ ላይ ነው የወደቀው። የባህር ወለድ ጦሩ ቃል አቀባይ አውሮፕላኑ አደጋ ገጥሞታል ከማለት ሌላ ዝርዝር አልተናገሩም። ፕሬዝዳንት ዶናልድ ትራምፕ በአደጋው እጅግ ማዘናቸውን ገልጸው በራሳቸውና በባለቤታቸው በሚሊያኒያ ስም የሀዘን መልእክት አስተላልፈዋል። ዜናው አበቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የማክሰኞ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና
አሉላ ከበደን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና 22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች ጥቂቱን ለቅምሻ እንላለን።
እና ምንድነው ኢትዮጵያዊነታችን ምንድነው? እዚህ ጋር ተፍጨርጨረን ሰርተን እኮ እኛም ግዴታችን ነው ግብር መገበር፣ በአቅማችን እኮ መገበር አለብን። እኔ እውነቴ ነው የምልህ፣ አሁን ሁለት እጅ ቢያድግብኝ ደስ ብለኝ ሰብዬ እከፍላለሁ። አሁን ከአቅሜ በላይ ነው፣ እቃ እንኳን የለኝም 26000 ብር የሚሞላ
ትንሽ ሱቅ ነው። እኔን ቤቱን ዘግቼ ያው ልመና መሄድ ነው እንጂ ምንም አይነት ለመስራት ወይም ለመክፈል አቅምም የለኝም።
ይሄ ግንዛቤ ጥረት ምንድነው? የቀን ገቢ ግምትና ከዛ ግምት የሚከፈለውን ግብርና ታክስ አቀላቅሎ ማየት አለ።
መጨረሻ የሰማችኋቸው የመንግስት ባለስልጣን ሲሆኑ ሁለቱ የቀደሙት ደግሞ ባለጉዳዮች ናቸው፣ ግብር ከፋዮች። አሁን ጉዳዩ የ2009 ዓመተ ምህረት የቀን ገቢ ግምት የተጋነነና ተርፍ ኪሳራችንን ግምት ያላስገባ ነው ሲሉ የአዲስ አበባ ግብር ከፋዮች ያማረሩበት ነው። በሁለተኛው አጋማሽ ቀደም ብሎ ከሚቀርቡ ዝግጅቶች አንዱ ነው። ሌላና አክል
ስለልብ ሽንቁር ስታወራ እኔ የሚታየኝ ከሱ ትንሽ መለስ ያለ በመለስተኛ ደረጃ ትንሽ ቆንጠጥ አርጎ ትንሽ አሳስቦ ባይከብድም ደግሞ ብቻ ትንሽ አስቸግሮ የሚተው አይነት ነገር አድርጌ ነው የማየው።
የልብ ሽንቁርና አለያም ደግሞ የተሰበረ ልብ በሚል በዘልማድ ዘይቤ የሚታወቁትን ዛሬ በሐኪሞን ይጠይቁ የሚነሱ ርዕሶች አድርገናል። የሰማችኋቸውም ሙያዊ ትንታኔውን የሚሰጡን የልብ ሐኪሙ ዶክተር ውሸት አየነው ናቸው። በሙሉ ቃለ ምልልሱ ለዚህም በሁለተኛው አጋማሽ ጠብቋቸው። አድማጮቻችን በቀጥታ ወደ ቀዳሚው የሰዓቱ አብይ ርዕስ
39 የአውሮፓ ፓርላማ አባላት የኢትዮጵያ የሰብአዊ መብቶች ሁኔታ ያሳሰባቸው መሆኑን የሚገልጽ ደብዳቤ ለአውሮፓ ህብረት የውጭ ጉዳዮችና የጸጥታ ከፍተኛ ተጠሪ እንዲሁም ለህብረቱ ኮሚሽን ምክትል ፕሬዝዳንት ለሆኑት ለፌዴሪካ ሞገሪኒ አቅርበዋል። ይኸው የምክር ቤት አባላቱ ፊርማቸውን ያኖሩበት ደብዳቤ የኢትዮጵያ መንግስት የኦሮሞዎችን ተቃውሞ በኃይል ለመጨፍለቅ በወሰደው እርምጃ የተገደሉት ሰዎች ጉዳይ በነጻ አካል እንዲመረመር የአውሮፓ ፓርላማ ባለፈው ግንቦት ያሳለፈውን ውሳኔ አግልቶ ያሳያል። የመንግስቱ የጸጥታ ኃይሎች በተቃዋሚ ሰልፈኞቹ ላይ የኃይል እርምጃ ከመውሰዳቸውም በላይ በመላ ሀገሪቱ ዙሪያ በሚገኙ አነስተኛ ቁጥር ባላቸው ብሔረሰቦች ሴቶች ላይ አስገዳጅ ወሲብ ፈጽመዋል የሞት ፍርድ የተበየነበትን የብሪታንያ ዜግነት ያለውን አንዳርጋቸው ጽጌን ጨምሮ የፖለቲካ መሪዎችን ማሰራቸውን ቀጥለዋል ሲል ይከሳል። ደብዳቤውን በዋናነት ያስተባበሩት አንደኛዋ የምክር ቤቱ አባል ጁሊ ዋርድ ናቸው። ከቢሮአቸው ማብራሪያ ለማግኘት እንዲሁም የኢትዮጵያ መንግስት ምላሽ ለማካተት ጥረት ተደርጓል። ዘገባውን ያጠናቀረው ሶሎሞን ክፍሌ ነው።
የደብዳቤውን ዋና አስተባባሪ እንግሊዛዊቷን የሌበር ፓርቲ ፓርላማ አባል ጁሊ ዋርድን ያነጋገረቻቸው የአፋን ኦሮሞ አገልግሎት ባልደረባ ትዕግስት ገሜ ናት። ጁሊ ዋርድ በአጠቃላይ ስለ አብዛኛው ዓለም የሰብአዊ መብቶች አያያዝ ጉዳይ በቅርበት ይከታተላሉ። ምክር ቤቱ አንድን ጉዳይ እንዴት እንደሚከታተልና ከውሳኔ እንደሚደርስም ያስረዳሉ። በአውሮፓ ፓርላማ የብሪታንያ አባሏ ጁሊ ዋርድ በቅድሚያ ለቀረበላቸው ጥያቄ ሲመልሱም እንዲህ ብለዋል።
We debate on an issue in the parliament and pass a resolution with the majority vote.
ፓርላማ ውስጥ በጉዳዮች ላይ እንከራከራለን፣ አብላጫውን ድምጽ ያገኘው ውሳኔ ያልፋል። ያ ደግሞ ጠንካራ መልእክት ነው የሚያስተላልፈው። ስለዚህ አሁን ይህን ደብዳቤ ላክነላቸው ዋናዋ የህብረቱ ተጠሪ ሞገሪኒ የጉዳዩን አጣዳፊነት በደንብ መረዳታቸውን ማረጋገጥ እንፈልጋለን። ከግንቦቱ ውሳኔ ጀርባ ያለውን ማለቴ ነው። ለበርካታ ወራት በህግ ረቂቅነት ተቀርጾ የቆየ ጉዳይ በመሆኑ አሁን እርምጃ ሊወሰድበት ይገባል በሚል ነው አሁን ደብዳቤ የተላከው። ሌሎች ጉዳዮችም አሉ። የአውሮፓ ህብረት ለኢትዮጵያ የልማት እርዳታ ይሰጣል። ኢትዮጵያ ናት ከአውሮፓ ህብረት ለጋሾች ከሁሉም የበለጠ ከፍተኛ እርዳታ የምታገኝ። ስለዚህ እኛ የሰብአዊ መብቶችን ለሚጥስ መንግስት የግብር ከፋዮች ገንዘብ ሲሰጠው ዝም ብለን ማየት የለብንም። የልማት እርዳታ በሚሰጡ አገሮች መካከል አንድ አጠቃላይ የሆነ የሚግባቡበት ጉዳይ አለ። ያም ለአውሮፓ ህብረት ዋናው እሴት የሰብአዊ መብቶች መከበር ነው። ስለዚህ የኛን የልማት እርዳታ የሚያገኙ መንግስታት የመብት ረጋጮች አለመሆናቸውን ማረጋገጥ አለብን።
በሴቶች ላይ ይፈጸማል የተባለውን አመጻ በአጠቃላይም በኢትዮጵያ ያለውን የሰብአዊ መብቶች አያያዝ ሁኔታ አምነስቲ ኢንተርናሽናል፣ ሂዩማን ራይትስ ዋችና ሌሎች ጥናት ያካሄዱ መግለጫዎችን በስፋት ያወጣሉ። እንደሚታወቀው ግን የኢትዮጵያ መንግስት በእነዚህ ድርጅቶች የሚቀርቡበትን ክሶች ያስተባብላል። እናንተ እንዴት ነው ጥሰቶች መፈጸማቸውን የምታውቁት ስትል ትግስት ጥያቄዋን አስከትላለች።
I have met victims, I have seen the evidence.
የጥቃት ሰለባዎችን አይቻለሁ፣ ማረጋገጫዎችን ተመልክቻለሁ፣ ፊልሞችን፣ ፎቶግራፎችን አይቻለሁ፣ የምስክርነት ቃል ሲሰጡም አድምጫለሁ። ያ ለኔ ማረጋገጫ ነው ጥሰቶች ለመፈጸማቸው። በእነዚያ ሰዎች ላይ የሰብአዊ መብቶችን የሚጥሱ ወገኖች የመንግስቱ ማበረታቻ ይሰጣቸዋል።
አሁን ካቀረባችሁት ከዚህ ደብዳቤ በኋላ ከኢትዮጵያ መንግስት ምን ምላሽ ትጠብቃላችሁ ታዲያ? የትግስት ደሜ ተከታይ ጥያቄ ነው።
So I think, you know, where those of us always stand up for human rights, we will continue to stand up.
የአውሮፓ ህብረት ምን ጊዜም ቢሆን ለሰብአዊ መብቶች መከበር የቆመ ይመስለኛል። አሁንም እንቆማለን። ባለፈው ግንቦት ወር እንዳደረግነው አንድ ውሳኔ በማሳለፍ ብቻ የምንተው ጉዳይ አይደለም፣ ይቀጥላል። እዚህ ላይ ግን ሌላም ጉዳይ ማንሳት ፈልጋለሁ። ያም በኢትዮጵያ የሞት ፍርድ ተበይኖበት የሚገኘው እስረኛ አንዳርጋቸው ጽጌ ነው። እንደ አንድ ብሪታንያዊ ፖለቲከኛ ይህ ፈጽሞ ተቀባይነት የሌለው ነገር ነው። የአውሮፓ ህብረት በምንም አይነት የሞት ፍርድን አይደግፍም። አንድ የእንግሊዝ ዜጋና የተቃዋሚ ፖለቲካ መሪ አሁን በሚገኝበት ሁኔታ ላይ መሆኑ በጣም አሳዛኝ ነው።
በአውሮፓ ህብረት የእንግሊዝ ፓርላማ አባል ጁሊ ዋርድ በመጨረሻም በአንዳርጋቸው ጽጌ ጉዳይ ብቻ ሳይሆን በማንኛውም ሰው ላይ በየትኛውም ሀገር የሚፈጸምን የሰብአዊ መብት ጥሰት በሙሉ እንደሚቃወሙና ለከበሬታው እንደሚታገሉ አስረድተዋል። ይህን 39 የአውሮፓ ፓርላማ አባላት የኢትዮጵያ የሰብአዊ መብቶች ሁኔታ ያሳሰባቸው መሆኑን በመግለጽ ለህብረቱ ከፍተኛ አካል የጻፉትን ደብዳቤ አስመልክቶ ከኢትዮጵያ መንግስት ባለስልጣናት አስተያየቶቻቸውን ለመጠየቅ ዛሬ ያደረግናቸው የስልክ ጥሪዎች አልተሳኩም። ሆኖም ከተቃውሞ እንቅስቃሴው ጋር በተያያዘ በመንግስቱ ኃይሎች ተገልሏል የተባለውን ጉዳይ ነጻ አካል እንዲያጣራ የአውሮፓ ፓርላማ ውሳኔ ማሳለፉን ተከትሎ የሀገሪቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከዚህ ቀደም ሲመልሱ የባዕዳን መርማሪዎች አያስፈልጉንም የራሳችን ብቃት ያለው መርማሪ አለን ማለታቸው ይታወሳል። በኢትዮጵያ የፖለቲካ ተቃውሞን ለመጨፍለቅ በመንግስቱ ኃይሎች የኃይል እርምጃ እንደሚወሰድ የአውሮፓ ፓርላማ አባላት ብቻ ሳይሆኑ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የየሀገሮቹን የሰብአዊ መብቶች አያያዝ አስመልክቶ በሚያወጣቸው ዓመታዊ ሪፖርቱ አምነስቲ ኢንተርናሽናል፣ ሁማን ራይትስ ዋች፣ ኮሚቴ ቱ ፕሮቴክት ጆርናሊስትና ሌሎችም ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች በየጊዜው እንደሚከሱ ይታወቃል።
ሰለሞን ክፍሌን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ መስሄት ርዕስ እንሻገራለን። ይህም ያው ወደ አዲስ አበባ የሚወስደን ይሆናል። በገዢው ኢህአዴግና በተቃዋሚ ፓርቲዎች መካከል በሚደረገው ድርድር የሚሳተፉም ሆኑ ሌሎች እውቅና ያገኙ ፓርቲዎች ህጋዊ መሆናቸውን ምርጫ ቦርድ አስታወቀ ይላል። አሁን የሚካሄደው ድርድርም ቦርዱን አይመለከትም ማለቱን ይጠቅሳል። የመላው ኢትዮጵያ አንድነት ድርጅት መኢአድ ግን ድርድሩን ተአማንነት ያሳጣዋል ነው ያለው። መለስካቸው አማሃ ዝርዝሩን ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ ከሳምንታት በፊት ለተወካዮች ምክር ቤት ያቀረበውን ሪፖርት ተከትሎ የመላው ኢትዮጵያ አንድነት ድርጅት ለቦርዱ ይፋዊ በሆነ ደብዳቤ ጥያቄዎች አቅርቧል። የምርጫ ቦርዱ ሰብሳቢ ለፓርላማው ባቀረቡት ሪፖርት ካሉት ሀገራዊ ፓርቲዎች መካከል ህጋዊ መስፈርትን የሚያሟሉት 5 ፓርቲዎች ብቻ መሆናቸውን በመጥቀስ ከ22 ተደራዳሪ ፓርቲዎች መካከል 17ቱ ህጋዊ ግዴታቸውን የማያሟሉ ናቸውና ለድርድሩ ታማኝነት እንቅፋት ይሆናሉ በማለት መፍትሄ ጠይቋል። ጉዳዩን አስመልክቶ ለቪኦኤ ማብራሪያ የሰጡት የቦርዱ ዋና ጸሐፊና የጽህፈት ቤት ኃላፊ አቶ ነጋዱ ፊሳ ከፓርቲዎች ድርድርም ሆነ ከህጋዊነት ጋር የሚያያይዘው ነገር የለም ይላሉ።
የፓርቲዎች ድርድር በመሰረቱ የራሳቸው በራሳቸው የሚያደርጉት ነው። ቦርዱ እዛ ላይ የሚገባበት ምክንያት የለም። የፖለቲካ ፓርቲዎቹ መደራደር እንፈልጋለን ካሉ በራሳቸው ተነጋግሮ የሚደራደሩበት ሁኔታ ነው ያለው። አሁን አይ ቲንክ እሱን እያደረጉ ነው ያሉት። ይሄንን ሲያደርጉ ሁሉም የፖለቲካ ፓርቲዎች እኛ እስከምንረዳው ድረስ 62 የፖለቲካ ፓርቲዎች ድርድር ውስጥ ያሉትም ሊሆኑ ይችላሉ፣ ድርድር ውስጥ የሌሉትም ሊሆኑ ይችላሉ፣ ህጋዊ የፖለቲካ ፓርቲዎች ናቸው።
አቶ ነጋ ጨምረው እንደገለጹት በአስተዳደራዊ ጉዳዮችና በህጋዊነት መካከል ልዩነት እንዳለ አስረድተው የኢትዮጵያ ምርጫ ቦርድ አንድ ፓርቲ እንዲያሟላ የሚጠብቃቸውን ነገሮች ዘርዝረዋል።
የፖለቲካ ፓርቲዎች ወቅቱን የጠበቀ ጠቅላላ ጉባኤ ማካሄድ አለባቸው። አዲስ አመራር ሲመርጡ የተመረጡትን አመራሮች ለቦርዱ ማሳወቅ አለባቸው። የውጭ ኦዲተር መሾም አለባቸው። ሂሳባቸውን ማስመርመር አለባቸው። እንደዚሁም ወቅታዊ የሆነ የሂሳብና ሌሎች ሪፖርቶችን ለቦርዱ ማቅረብ አለባቸው። የጽህፈት ቤታቸውንም አድራሻ ማሳወቅ መቻል አለባቸው። ስለዚህ እሱን ይዘን ፓርቲው ያንን እንዲያሟላ የምናደርግበት ሁኔታ አለ። ይሄ ጉዳይ ከፓርቲው ህጋዊነት፣ ህገወጥነት ጋር ምንም ግንኙነት ያለው ነገር አይደለም።
የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ግን አንድ ፓርቲ በቦርዱ ተመዝግቦ እውቅና ስላገኘ ብቻ በዚህ ድርድር መሳተፉ ድርጅታቸው ተገቢ ነው ብሎ እንደማያምን ገልጸዋል።
ድርድሩ ክሬዲቢሊቲ እንዲኖረው ከተፈለገ ምርጫ ቦርድ የሚጠይቀውን ነገር ሁሉ የሚያሟሉ፣ ጉባኤ የሚጠሩ፣ በስነ ስርዓት የፖለቲካ ስራ የሚሰሩ ሰዎች መሆን አለባቸው እንጂ ተመዝግበው ወረቀት ብቻ የህጋዊ ሰውነት ማለትም የፖለቲካ ፓርቲ መሆናቸውን ብቻ ወረቀት ይዘው የሚሄዱ ሰዎች ድርድርን የሚያህል ትልቅ ነገር ውስጥ ተሳትፎ ማድረግ አለባቸው ብለን አናምንም።
የቦርዱ ጸሐፊ አቶ ነጋ ዱፊሳ እነዚህ ህጋዊ ግዴታቸውን አሟልተዋል የተባሉትን ፓርቲዎች ስም እንዲገልጹ ላቀረብላቸው ጥያቄም በአሁኑ ጊዜ ስማቸውን መግለጹ አስፈላጊ እንዳልሆነ አስታውቀው ለፓርላማው ሪፖርቱ ሲቀርብም ይፋ እንዳልተደረገ አስታውሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሃምበርግ ጀርመን ላይ ከ ጂ20 የመሪዎች ጉባኤ ላይ መገኘታቸውን ተከትሎ በርሳቸው ኃላፊነት የቤተሰባቸው አባላት ጣልቃ እንዲገቡ ተደርገዋል የሚለው ዳግም የመነጋገሪያ ርዕስ በመሆን ትኩረት ስቧል። የአሜሪካ ድምጽ የዋይት ሃውስ ዘጋቢ ስቲቨን ሄርማን እንደሚለው ለዚህ ትኩረት ምክንያት የሆነው የፕሬዝደንቱ ሴቷ ልጃቸው ኢቫንካ ባንደኛው የመሪዎቹ የሥራ ውይይት ላይ በመገኘታቸው ነው። ዝርዝሩን ትዝታ በላቸው ታቀርባለች።
ለዋይት ሃውስ ቤተ መንግስት የጂ 20 መሪዎች ጉባኤ ከወትሮው የሥራ ክንውን የተለየ አልነበረም። የቤተ መንግስቱ ዋና ቃል አቀባይ ራይንስ ፕሪቨስ የመሪዎቹ ጉባኤ አውንታዊ ውጤት እንዳስገኘ ነው የገለጹት።
The president set the stage in Europe.
በአውሮፓ ፕሬዝደንቱ መድረኩን ተቆጣጥሯል። የጂ 20 መሪዎች የርሳቸውን ሐሳብ ነው የተቀበሉት። በሃምቡርግም ኮከብ ነበሩ። ያን ማንንም ሊወስድባቸው አይገባም። ኡነታውን ካስተዋል አሜሪካንን አንደኛ ነው ያደረጓት።
አንዳንድ ታዛቢዎች ግን ትራምፕ በጉባኤው ላይ ከአሜሪካ ይልቅ ቤተሰባቸውን ነው ያስቀደሙት ይላሉ። ፕሬዝዳንት ትራምፕ አንዱን የጂ 20 የመሪዎች ጉባኤ በጭራሽ ባለመሳተፋቸው አንድ 3 የሚሆኑትን ደግሞ ጥሎ በመውጣትና ሴት ልጃቸውን በመተካት ክፉኛ እየተተቹ ነው። አንደኛው ጉባኤ መሪዎቹ ስለ አፍሪካ ልማት የተወያዩበት ሲሆን ትራምፕ ኢቫንካን ተክተው ጥሎ መውጣታቸውን አንድ የሩሲያ የልዑካን ቡድን በትዊት ገለጸ። የትዊት መልእክቱ ግን ወዲያው ተሰረዘ። ይህ የፕሬዝደንት ትራምፕ አድራጎት በታሪክ ተደርጎ የማይታወቅና ዲፕሎማሲያዊ ስነ ስርዓት የጣሰ ነው ይላሉ ሂሰን ዛሪዎች። የቀድሞው የዩናይትድ ስቴትስ ገንዘብ ሚኒስትር ሎረንስ ሳመርስ ፋይናንሻል ታይምስ እና ዋሽንግተን ፖስት በተባሉ የዩናይትድ ስቴትስ ጋዜጦች ላይ ባወጡት ጽሑፍ የአንድ ርዕሰ ብሔር ልጅ የወላጁ መቀመጫ ላይ እንዲሁ እንደ ዘበት ጉብ ሲል ይህ በታሪክ ለመጀመሪያ ጊዜ ነው። ለሌሎቹ እዚያ ለተሰበሰቡት ርዕሰ ብሔራን እንደ ዘለፋ ነው የሚቆጠረው። ኦፊሴላዊ የመንግስት ስልጣናቸውን ዝቅ የሚያደርግ እርምጃ ነውና ብለዋል። ፕሬዝዳንቱ ከተቾች የሚሰነዘረውን ሂስ በመቀልበስ ከጉባኤው መልስ ሰኞለት የምርጫ ተቀናቃኛቸው ዲሞክራቷ ሄለሪ ክሊንተንን በትዊተር ሂስ መጥረብ ጀመሩ። ልጃቸው ቼልሳ ክሊንተንም የፕሬዝዳንቱን ትዊት በትዊቷ በመምታት እናቷን ተከላከለች። ፕሬዝዳንቱ በመጨረሻም የጂ 20 መሪዎች ጉባኤ አስተናጋጅ አገር እርሳቸው በልጃቸው ኢቫንካ በመተካታቸው እንዳልተከፋች እንዲያውም ጀርመን እርምጃውን እንደደገፈች በመግለጽ ተናገሩ። ቻንስለር አንግላ መርከል
ስብሰባው ላይ የተገኙ ሉካን ራሳቸው ፕሬዝዳንቱ ለስብሰባ መቀመጫቸው ላይ ካልተገኙ ልጃቸው ብትተካቸው ይደግፋሉ። ኢቫንካ ትራምፕ የአሜሪካ ሉካን አባል ናት። ሌሎች አባላትም እንዲሁ በሉካን ይተካሉ። ከዚህ በተጨማሪ ዋይት ሃውስ ውስጥ እንደምትሰራና አንዳንድ የሥራ አቅዶችን እንደምታቀርብ የታወቀ ነው።
ሌላዋ የዋይት ሃውስ ቃል አቀባይ ሳራ ሃከቢ ሳንደርስ ኢቫንካ ትራምፕ ላይ የተሰነዘረውን ሂስ ተገቢም ሚዛናዊም ያልሆነ ሲሉ ተችተዋል።
proud to have Ivanka sitting in that seat considering particularly the top
በተለይ በመሪዎች ጉባኤ ላይ የተሳተፈችበት ርዕስ የራሷ ንድፈ ሐሳብ መሆኑ ስናጤን ኢቫንካ ትራምፕ ልታኮራን ይገባል። ያባቷ ስም ሌላ ቢሆን ኖሮ ይች ሰው ከትችት ይልቅ ውዳሴ ይበዛላት ነበር።
የትራምፕ ሴት ልጅ ኢቫንካ ትራምፕና ባለቤቷ ጀራድ ኩሽነር የፕሬዝዳንቱ ኦፊሴላዊ አማካሪዎች ናቸው። የሆነ ሆኖ አንዳንድ ደጋፊዎቻቸውን ሳይቀር የፕሬዝዳንቱን ተቺዎች የሚከነክነው በመራጮች ለፕሬዝዳንትነቱ የተሰጠው የመንግስት ኃላፊነትና የቤተሰቡ የሪል ስቴት ንግድ ሥራ መሃል ጥርት ያለ ልዩነት ያለ መታየቱ ነው። ጉዳዩ በብዙዎች ዘንድ የሥነ ምግባር ጥያቄና ሙስና ሚኖር ይሆን የሚል ጥርጣሬ እያጫረ ነው።
አድማጮች የምትከታተሉት በ19 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ካደረሳችሁን አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ሁለት የትግራይ ተወላጆች የኢትዮጵያ መንግስት ወይ ደግሞ ህዋት ይመራው መንግስት ካሳ ይስጠን ብለው ሲጠይቁ ልጁ ቀማኝ አባት ዳኝ የሚባሉ ነው የሆነቡትን በመጀመሪያ ከተለያዩ የኢትዮጵያ ክልሎች የወሰዱት መሬት የኛ እንደራሳቸው ቆጥረው ሲናገሩ በጣም ያሳፈረኝ። ለምሳሌ ከአፋር፣ ከወሎ፣ ከጎንደር የተወሰደው ነው። ሌላው ደግሞ ለመሆኑ ሻቢያን በቶ ሲወጋችሁ 70,000-80,000 ኢትዮጵያ ህዝብ ረግፎ ቤተሰቦቻቸውን ካሳ ትከፍሉም እናንተ? እና ስለሆነም የኢትዮጵያ ህዝብ ህዋትና ህዋት የሚመራው መንግስት የሚጠይቀው አንደኛ ያለ ባህር በር ያስቀራችሁበትን ካሳ፣ ለሱዳን ለሰጣችሁት ካሳ፣ ከወሎ ከጎንደር ከአፋር ለተወሰደው መሬትና እስካሁን ለተጉላላው ህብረተሰብ ካሳ፣ ባለፉት 26 ዓመታት ላለቀው ህብረተሰብ ካሳ፣ አሁንም በጊዜው አዋጅ ስም ለታሰቃችሁ ህብረተሰብ ካሳ፣ ኢትዮጵያ ህዝብ ደግሞ ከዛ በኋላ ይከፍላችኋል።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አድማጮች የምትከታተሉት በ19 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ስቱዲዮ ሰዓታችን ከምሽቱ 3:31 መሆኑን ያመለክታል። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ሁለተኛውን አጋማሽ ስርጭታችንን ልንጀምር ነው። ለዚህ ክፍል ቀዳሚ ወዳደረግነው ዘገባ እናልፋለን። የ2009 ዓመተ ምህረት የቀን ገቢ ግምት የተጋነነና ትርፍና ኪሳራችንን ግምት ውስጥ ያላስገባ ነው ያሉት የአዲስ አበባ ግብር ከፋዮች ማማረራቸውን ቀጥለዋል። የቀን ገቢ ግምቱ በትክክል መሰራቱን የሚገልጸው የገቢዎችና ጉምሩክ ባለስልጣን በበኩሉ የተጋነነ ግምት ካለ ግን እንደሚስተካከል አስታውቋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
እንዲህ አይነት ቅሬታ የተነሳበት የቀን ገቢ ግምት አይቻለውም ብለዋል በንግድ ስራ ላይ የተሰማሩ አንድ የአዲስ አበባ ነዋሪ። አነስተኛ ሱቆች ወደሚበዙበት የከተማዋ መንደር ለደቂቃዎች ጎራ ማለት ብቻውን የቅሬታውን ስፋት ለመረዳት ያስችላል። የራስዋ መጋገሪያ የሌላትና ዳቦ ከሌሎች እየገዛች የምትሸጠው አስተገደች አለሙ በዚህ የንግድ ስራ ላይ ከተሰማራች ጥቂት ዓመታት ተቆጥረዋል። አዲስ አበባ ቁራኤል ቤተክርስቲያን አካባቢ በተመረከስኩት አነስተኛ ሱቅ የምትነግደው አስተገደች እንደምትለው ትርፍና ኪሳራዋ በግልጽ የሚታወቅ ነው። የቀን ገቢ ግምት የሰሩት ሰዎች ያስቀመጡት ግን እውነታውን እንደማያንጸባርቅ ተናገራለች።
ከሌሎች እየገዛው በቀን 300 ዳቦ ያመጡልኛል። ለ300 ዳቦ ፌስታል ራሳቸው ናቸው የሚያመጡልኝ። በ300 ዳቦ 390 ብር ይሸጣል። 390 ብር ይሸጣል። ለኔ ስንት አገኛለሁ? 45 ብር አገኛለሁ
በቀን።
በአንድ ቀን 45 ብር አገኛለሁ። ስለዚህ 345 ብሩ የዳቦ ቤቶቹ ይሆናል። እነዚህ ዶናት፣ ቦምቦዲኖ፣ ብስኩትና ጣፋጭ አለ። እነሱ ፌስታል ስለሚያመጡልኝ ለነሱ ይሸጥላቸዋለሁ። አይሻ በአንድ ምክንያት የተበላሸውን ዳቦ ለቁርሴ ከሰጡኝም ለምሳ ለኔ ይሆናል፣ ወይንም ደግሞ ቆጥሬ መልስላቸዋለሁ። በእኔም በትርፉ ይቀነሳል በ45 ብር፣ በነሱም በ395 ብር ይቀነሳል። ግን መልሱ ሲመጣ ያመጣልን በቀን የምናገኘው 2000 ብር ነው የመጣብን። ግብሩን ስናሰራው ደግሞ 26000 ብር 606 ብር ከሳንቲም ቤት ነው የመጣል።
በአመት
ማለት ነው።
የዛሬ 10 አመት የተከፈተ አነስተኛ የሸቀጣሸቀጥ ሱቅ ባለቤት የሆኑ ወይዘሮም ተመሳሳይ ሐሳብ አንጸባርቀዋል።
እኛ በቀን 100 ብር ከሰራን ተመስገን ብለን የምናድርበት ሰዎች ነን ያለን። ግን የተገመተብኝ እኔ 2500 ብር ነው።
በምን በቀን 2500 ይሰራሉ ተብሎ ነው?
አዎ እንደዛ ተብዬ ነው የተገመተብኝ። ሁለተኛ ነገር ደግሞ የአመታዊ ግብሩ ደግሞ 26000 ብር የተጠየቅኩት። ይሄ ትምህርት ልጅ አለ፣ ቤተሰብ ቤክራ ያለብኝ፣ ስንት ወጪ አለ። እና ይሄ አቅምን ያገናዘበ አይደለም። አስተያየት ይደረግልን ብለን ቅሬታ አቀርበናል፣ ግን አስተያየት አልመጣልንም እስካሁን ድረስ።
ገና የቅሬታውን መልስም
አላወቅንም። ገና በመጠባበቅ ላይ ነው።
አዲሱ ግምት የሚያስከትለው ግብር ከዚህ በፊት ከምንከፍለው 2-3 እጥፍ ብቻ ቢሆን ኖሮ አንገረምም ነበር ብለዋል ወይዘሮዋ። የጨመረበት መጠን እጅግ ከፍተኛ መሆኑን በንጽጽር በማብራራት
አሁን ከአቅማችን በላይ ነው የተጫነብን። እንዴት እንደሚሆን እንጃ።
የበፊት ከሚከፍሉት እርሶ ለምሳሌ አሁን ሱቁ ሳይው እንግዲህ አነስተኛ የሸቀጣ ሸቀጥ ሱቅ ነው የምትባለው። እቺ ሱቅ በዚህ አካባቢ ካሉት ማንጻር ሲታይ ያው አነስተኛ የሸቀጣ ሸቀጥ ሱቆች ናቸው ያሉት እዚህ መስለኛል። ስንት ነበር የሚከፍሉት እስካሁን? አሁን በስንት ተጠፋ አደገ? አሁን እየተጠየቁት
አሁን በፊት እኔ የምከፍለው 1171 ብር ነበር
በአመት ማለት ነው።
በአመት ማለት ነው ግብሩን ገብረው። አሁን በጣም ጨምሮ 26000 ብር ማለት እስቲ ምን እንደሚሆን እኔ አላውቅም። ምን አይነት ቃም ይዤ ነው እንደዚህ የሚገመትብኝ? ከሰው የተለየቀም አልያዝኩምም የለኝም ምቃ። ከሰፈሩ ደግሞ አነስተኛ ሱቅ የኔ ነው። ስነሳ እኔ እውነቴን ነው የምልህ በ200 ብር ነው የተነሳሁት። ዛሬ የቀን ቁብ 1 ብር 2 ብር የተባባልን ሰፈር ላይ የተጣጣልን ዛሬ እዚህ ጋር የደረስ ነው ማለት ነው። ግን ይሄን ያህል የሚሆንም ምቃ የለኝም ሱቅ ውስጥ። 10000 ብር እንኳን አይሞላም የምታየው ቃ ነው። አሁን አይን ነው የሚያየው።
ለስንት ዓመት 1100 ብር ከፈሉ?
የስድስት ዓመት
ላለፉት 6 ዓመታት 1100 ነበር የሚከፍሉት። ስንት ዓመቱ ነው የሱቅ?
የሱቅ አሁን 10 ዓመቱ ነው።
ከአራት ዓመቱ ስንት ነበር የሚከፍሉት? ገና መነሳተውት ነበር ያለው።
እኔ ያኔ ያልነበርኩ እህቴ ነበር ስምሰራበት እዛ ነበር። እና አሁን 6 ዓመቱ እንደዛ ከፍያለሁ። አሁን ደግሞ ሁለትና አንድ እጅ አጥፎብን ቢመጣ ጥሩ ነበር። እና ምንድነው ኢትዮጵያዊነታችን? ምንድነው እዚህ ጋር ተፍጨርጨረን ሰርተን እኮ እኛም ግዴታችን ነው ግብር መገበር። በአቅማችን እኮ መገበር አለብን። እኔ እውነቴን ነው የምልህ አሁን ሁለት እጅ ቢያድግብኝ ደስ ብሎኝ ሰብዬ እከፍላለሁ። አሁን ከአቅሜ በላይ ነው። እቃ እንኳን የለኝም 26000 ብር የሚሞላ። እና ይሄንን መንግስት ያስቀመጣቸው ትክክለኛ መረጃ ይዘው ቆረዱ ትክክለኛ መረጃ ለኛ መነገር አለበት። አይ እንደዚህ ዝም ብሎ ለማግባባትና ነገር ለማርገብ ከሆነ ደግሞ ይሄንን ነገር ማስተካከል አለበት። ቅሬታችንን ደግሞ በሁለት ቀን ይፈታል ነበር የተባለው። ቅሬታ በሁለት ቀን አልተፈታልም። አሁን ቅሬታ የሰጠነው በ28 ነው። እስካሁን ድረስ የተነገረን ነገር የለም። በ5 ቀን ብለውን ነበር። አሁን ደግሞ ከ15 ቀን በኋላ እየተባለ ነው። እና ምንድነው
እየጠበቅን
ያለን?
በተመሳሳይ የሸቀጣ ሸቀጥ ሱቅ ባለቤት የሆኑ ስማቸው እንዲገለጽ ያልፈለጉ አባትም አሁን እንዲከፍሉ የተጠየቁት ግብር በከፍተኛ ሁኔታ መጨመሩን ያብራራሉ።
2500 አካባቢ ነበር የሚከፍለው
በአመት ማለት ነው።
አዎ ወዚ እየጨመረ ከ2500 እየተነሳ እየጨመረ ነው ሄደው ያው ከነ ምናም ከነ ድሳቱ 2000 ምናም አካባቢ ደርሳል። 2500 2400 ደርሳል። እና ያው
አሁን መሰን ተጨመረ ማለት ነው።
ምን ጥፍ ነው በጣም እንጂ አድጓል እንጂ ከምንም አይገናኝም እንጂ። አሁን እኮ ገና 6 አይነት ዝርዝር አለ። ማሽን ሮቦት ታክስ ምናምን ልጽፎች 6 አይነት አጫል። እሱ ገና ሳይደመር ነው። እሱ ወደ ማሽኑ ሳንገባን 26000 ምናምን ብር አለችኝ ድምር አለችኝ ማለት ነው።
ለስንት አመት 2500 ብር ይከፍሉ ነበር በአመት? ለስንት አመት?
6 አመት ምናምን።
ከዛ በኋላ በርሶ እምነት ንግዶት ጨምሯል? እንቅስቃሴ ጨምሯል?
ያው ምን ይጨምራል? ያው ልጆች እኛ ጨምረናል። ስራውም ያው ትንሽ ቢጨምርም እኛ ልጆች ጨምረናል፣ ቤተሰብ ጨምረናል። እናታችን እንረዳለን፣ አባት እንረዳለን። ልጆች ትምህርት ቤት አለ፣ የቤት ክራይ እንደሚታይ ነው። ቤት ክራይ እንከፍላለን። እና ይሄን አይል በጣም ገጋን ነው። እሱ እንኳን ሁለት ጥፍ ነው ቢያንስ እንኳን 6000 5000 ምናምን ይያ እንኳን ቢጨምር ነው። ይሄን አይል በአንድ ጊዜ 26000 ከሄደ ዘኛ እኛውና ሲድ ከስደት ሀገር ነው አረብ ሀገር ዞረ በሀገራችን ሄደን ሰርተን ነው ይሄን መትንሽ ካፒታል ይዘን አቅማችን በሀገራችን እንሰራለን። በሀገራችን ደግሞ እንደገና
እሺ ነው የመጡት እርሶ ከአረብ ሀገር?
አሁን አንድ 10 አመት ሆነኛል ወደ እዚህ ከመጣሁ።
ሱቁን መቼ ከፈቱት?
10 አመት አካባቢ ነው።
10 አመት?
አዎ 10 11 አካባቢ ነው። እና ከስደት ሀገራችን መት ገብተን እንስራ ስንል እንደገና ወደ ሂዱ ዘርበሉ ነው እንጂ ያው ስሩ የሚል አይደለም።
ሰማኡ ደሊል አረብ እየተባሉ አዛውንት ነጋዴም ተመሳሳይ ምሬት አንጸባርቀዋል።
ተሰምተም አይታወቀው ከባድ ድርጅት ትንሽ ሱቅ ነው እኔን ቤቱን ዘግቼ ያው ልመና መሄድ ነው እንጂ ምንም አይነት ለመስራት ወይም ለመክፈል አቅምም የለኝም።
ቅሬታ አቅርበዋል። አሁን እርሱ
አቅርበ ያለው
ምን ይጠብቃሉ? ከቅሬታው ከመልሱ
ቅሬታ መቼም መንግስት መቼም ችግራችን አይቶ አስተያየት እንደሚያደርግልን እርግጠኛ ነኝ።
እየቀረቡ ያሉት ቅሬታዎች መነሻ በሁለት ሊከፈል እንደሚችል የኢትዮጵያ ገቢዎችና ጉምሩክ ባለስልጣን አስታውቋል። በባለስልጣኑ የአዲስ አበባ ታክስ ፕሮግራም ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ እንደሚያምኑት ዋነኛው የቅሬታ ምንጭ የግንዛቤ ጥረት ነው።
ይሄ ግንዛቤ ጥረት ምንድነው? የቀን ገቢ ግምትና ከዛ ግምት የሚከፈለውን ግብርና ታክስ አቀላቅሎ ማየት አለ። ለምሳሌ 450000 ብር አመታዊ ሽያጭ ያለው በተመሳሳይ መንገድ 450000 ብር አመታዊ ገቢ ሊኖረው እንደሚችል አድርጎ የማሰብ የግንዛቤ ክፍተት እንዳለ ተረድተናል። አንዱና ትልቁ ቅሬታ ይሄ ነው። አብዛኛው ቅሬታ የቀረበበት ይሄን ያህል እኔ ልከፍል አልችልም፣ 450000 ብር ልከፍል አልችልም፣ 90000 ብር ልከፍል አልችልም እንዲህ አይነት ነገር ነው እየተደመጠ ያለው።
በተጋነኑ የቀን ገቢ ግምቶች ምክንያት የተበደሉ ነጋዴዎች ሊኖሩ እንደሚችሉ ምክትሏና ዳይሬክተሯ ለአሜሪካ ድምጽ ሰጥተው ቃለ ምልልስ ተክሰዋል።
ያው ግምት ነውና በግምት ሂደት አልፎ አልፎ የተጋነነ ደግሞ ሊኖር ይችላል ብለን እናስባለን። ትክክለኛ ተበድለው በትክክለኛ መስተካከል ያለበትም ሊኖር ይችላል ብለን ነው የገመትን ያለነው። ከሁለት አቅጣጫ ነው እንግዲህ ችግሩ እየተነሳ ያለው። ሁለተኛ የገለጽኩት ችግር በተገቢ ጠርቶ ባስቀመጥ ነው ቅሬታ የመፍታት ስርዓት ውስጥ እንዲፈታና እንዲስተካከል የማድረግ አቅጣጫ ነው የምንከተለው።
የሚስተካከልላቸው ምን ያህሎቹ ናቸው? ለምሳሌ አንዳንዶቹ ሲናገሩ ይሄ እንግዲህ የቀን ገቢ ግምት የመጀመሪያው አይደለም፣ 129 ያወራን ስለሆነ ነው እንጂ አንዳንዶቹ በሰጡን አስተያየት ይሄን ያህል ቅሬታ የቀረበበት የቀን ገቢ ግምት አመት አይተናናቀም ይላሉ። እና ምን ያህሎቹ ሊስተካከልላቸው ይችላል? አሁን ከነዚህ ውስጥ ተጋኗል በሚል
ይሄን ለመናገር ያስቸግራል። ምክንያቱም ቅሬታ የቀረበ ሁሉ ሊስተካከል ይችላል ማለት አይደለም። ቅሬታ ከቀረበው ውስጥ በትክክልም በመጋነን ከሆነ የቀረበውን መረጃ ታይቶ በማጥራት የሚሰራ ስራ ስለሆነ ገና ወደ ቅሬታ መፍታት ባልገባንበት ያቀረቡት ቅሬታ መረጃን ባግባቡ ባልፈተሽንበት ከተገመተው ግምት ውስጥ 10% እና 20% የማስተካከያ ስራ ሊሰራለት ይችላል ብሎ አስቀድሞ መናገር የሚቻል አይመስለኝም። የሚወስነው የቀረበው ቅሬታ ሳይሆን የቀረበው ቅሬታ ምን ያህል በተጨባጭ መረጃ ተደግፎ ቀርቧል፣ ምን ያህል አሳማኝ ነው፣ ትክክለኛ ቅሬታ ነው ወይስ አይደለም የሚለው ነገር ነው የሚወስነው። ትክክለኛና ተገቢ ቅሬታ ከሆነ የፈለገው አይነት ፐርሰንት ይሁን የተሳተ ነገር ነው የተሳተውን ነገር ማስተካከል አለብን ብለን አስባለሁ።
መቼ ትጀምራላችሁ ቅሬታ ማጣራቱን?
እንግዲህ ቅሬታ ያየን ያለ ነው። እስካሁን ድረስ ያደረግነው በየወረዳው ቅሬታ ያላቸውን በቅሬታ ማቅረቢያ ፎርም መሰረት መረጃውን እየሰበሰብን ያለ ነው። አሁን ቅሬታውን በሶስት መንገድ ነው ለመስራት እያሰብን ያለ ነው። መጀመሪያ ዝቅተኛዎቹ የደረጃ ሀመራ ግብር ከፋዮች የቀረበውን ቅሬታ በየወረዳው አደራጅተን የማየት የመመልከት ስራ ነው የምንሰራው። ቀጥሎ ደግሞ ደረጃ ለውጥ ያደረጉ አሉ። የደረጃ ለውጥ ማለት አሁን ወደ ደረጃ ለ የተሸጋገሩ አሉ። ወደ ደረጃ
ሀመሮሃ ወደ ለ የተሸጋገሩ አዎ፣
ከሀመሮሃ ሊሆን ይችላል፣ ከለ ሊሆን ይችላል ሽግግሩ። ደረጃ ለውጥ ያመጡትን ደግሞ በሁለት መንገድ ከፍለን ቅሬታቸውን ለማየት እየተዘጋጀን ያለ ነው። በአንድ በኩል የደረጃ ለን ከደረጃ ሀመሮሃ ቀጥሎ የማየት ስራ እንሰራለን። ከዛ ቀጥሎ ደግሞ የደረጃ ሀሌታ ውሃ ግብር ከፋይን መረጃቸውን አደራጅተን ቅሬታቸውን የመመልከት ስራ እንሰራለን።
የተደራጀው የግማሽ ኮሚቴ ከገቢ ከንግድና ከፋይናንስ ዘርፎች የተውጣጣ መሆኑን የገለጹት ወይዘሮ ነጻነት ለኮሚቴው አባላትም ዝርዝር ስልጠና መሰጠቱን አመልክተዋል። በደንብ አዘጋጅተን ነው ወደ ግምቱ ስራ ያስገባናቸው ሲሉ ነው የተናገሩት። ፍትሃዊነትን የሳተና በትክክለኛ መረጃ ላይ ያልተመሰረተ የቀን ገቢ ግምት እንዳይገመት የሚያግዝ ስልት መዘጋጀቱንም ጠቁመዋል። በዚህ መሰረት ከገማች ኮሚቴ ስር መረጃ የሚሰበስብ የኢንስፔክሽን ኮሚቴ መስተማራቱን ነው የጠቆሙት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር ነው አሁን የምንሻገረው። ሐኪሞን ይጠይቁ። ሐኪሞን ይጠይቁ ዛሬ በአንድ የልብን ጤና በሚመለከት ርዕስ ላይ ነው የሚያተኩረው። የልብ ሽንቁርና ስብራት ርዕሱ የሚስብ ይመስላል። የልብ ነገር ብዙ ነው የሚያሳስበው፣ ብዙም ያነጋግራል። አዘጋጅና አቅራቢው ዚሁ አጠገብ ያለ አሉላ፣ እንዴት ነው ይሄ ነገር የልብ ስብራት?
ልክ ነሽ ገልብለሻል። አሁን የልብ ነገር ብዙ ያነጋግራል። ቀለብ ባለ መንፈስ የተለየ ስሜትን ለመግለጽ በምንጠቀምባቸው ሀረጎችና ያነጋገር ዘይቤዎች ታክል ታዲያ የተፈጥሮና የጤና ነክ ጉዳዮችን ወደምንመነብርበት ወደማናውቀው ግዙፍ የልብ ዓለም ነው የምንዘልቀው። በዚያ ባወራ ነው በደባነስታኖ ሽንቁርም ባይሆን በሀሳብ መስኮቶች ዘለግ ያለውን መንገድ ዛሬ እንጀምራለን። ተከታታይ ዝግጅት ነው። ሙያዊ ማብራሪያውን የሚሰጡን በዚህ በዩናይት ስቴትስ የሚኒሶታ ክፍለ ግዛት የሄኒፒን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተር ውብሸት አየነው ናቸው። ወደ ቃለ ምልልሱ እንዝለቅ። ቆንጀት
ጥሩ ሀሳብ ነው አሉላ። የልብ ስብራት ይሄ ሃርት ብሬክ የሚሉት ያመኑት ሲከዳ የሚመጣው ነገር እስካልሆነ ድረስ ለመስማት ቸኩያለሁ።
ዶክተር ውብሸት አየነው ለልባችን ቅርብ ሆነ ይባላል። ልባችንን የሚመረከቱ ጥያቄዎች በመጡ ቁጥር እናገኛታለን። በቅድሚያ ለጊዜው አመሰግናለሁ።
እኔም ስለ ግብዣ አመሰግናለሁ አሉላ።
ለዚህ ቃለ ምልልሳችን መነሻ ይሆነን ጥያቄ ልብ ላይ የሚደርስ ሽንቁር ይላል። ልብን ይሃል ነገር ይሸነቆራል ወይ? ይልቁንም የጠና የበረታ የሐዘን ስሜት ሲኖር የልብ ስብራት ከሚባለው ጋራ ሰዎች አዛምደው የሚያስቡት ቶሎም ማይጠግ ጉዳት መድረሱን የሚገለጽበት እንጂ ፈጥኖ ማይታሰብ የሚመስል አካላዊ የሆነው የልብ ሽንቁር ካደጋ ጋር ካላያያዝ ነው ምኑሩንም ቶሎ መገመት ማንችለው ይመስላል። እስኪ ለመንደርደር ይሃል የትኛውም የሰውነት ክፍል ላይ ሊደርስ ከሚችል አደጋ ጋር ከተያያዘ ውጪ ልብ በተፈጥሮ ሊሸነቆር ይችላል? ከአባባል ያለፈ የልብ ክፍሎች ላይ የሚኖር ቀዳዳ ይኖራል? ከሆነ የትኞቹ የልብ ክፍሎች ላይ ነው በይበልጥ የሚታወቀው?
የልብ ሽንቁር ጋር አብረህ አገናዝበህ ተናገርከው የልብ ስብራት ወይም መሰበር የሚለው ስለ ሽንቁሩ ትንሽ ተነጋግረን ያኛውንም ምናልፋ አይደለም። ምክንያቱም በእንግሊዝኛም ስለ ህክምና ስንነጋገር ለምሳሌ አሁን የልብ ስብራት ያልከው broken heart ተብሎ በደንብ የታወቀ ሰዎች ሲጨነቁ በደንብ ልባቸውን አድክሞ አንዳንድ ጊዜም ወደ ሆስፒታል ገብተው እርዳታ እንዲፈልጉ የሚዳርጋቸው አይነት ሁኔታ ነው። ስለ ልብ ሽንቁር ስታወራ እኔ የሚታየኝ ከሱ ትንሽ መለስ ያለ በመለስተኛ ደረጃ ትንሽ ቆንጠጥ አድርጎ ትንሽ አሳስቦ ባይከብድም ደግሞ ብቻ ትንሽ አስቸግሮ የሚተው አይነት ነገር አድርጌ ነው የማየው ሽንቁሩንና በእንግሊዝኛ ካየነው ይሄ የልብ ሽንቁር እንግዲህ tiny puncture ወይም perforation እንደሱ አይነት መለስተኛ አይነት ቀዳዳዎች ናቸው። እንደሱ አይነት ነገር ነው ያየን ያለነውና ስለሱ በደንብ ለመነጋገር አድማጮቻችንን ማስገንዘብ የሚያስፈልገው ምንድነው? መጀመሪያ ወይ ሰርኩሌሽንን
የልብ የደም ዝውውር ስርዓት የደም ዑደት
እና እሷን ትንረዳ ሽንቁሯ የት ጋር እንደምትሆን ለማስረዳት ይቀልናል። ልብን ስንመለከተው አራት ክፍል አለው። ቀኝና ግራ፣ ከላይና ከታች ተብሎ ሊከፈል ይችላል። እና ብዙ ጊዜ ከላይ ያሉት ሁለት ክፍሎች ደም ተቀባይ ሲሆኑ ከታች ደግሞ ያሉት ሁለቱ ክፍሎች ደም አሰራጭ ወይም ደም ረጭ ሆኖ ነው የሚታዩት። ከላይ ያሉት ኤትሪያ ይባላሉ፣ ከታች ያሉት ቬንትሪክል ይባላሉ። እና ብዙ ጊዜ ቀኝና ግራው በመሃሉ ከፋይ ወይም ደግሞ ሴፕተም የሚባል ነገር ሁለቱን ቀኝና ግራ አርጎ የሚከፍላቸው እንደ ግድግዳ እንደሱ አይነት ነገር አለ ልባችን ውስጥ። አሁን እቺ ሽንቁር የምንላት ነገር እንግዲህ የት ጋር ነው የምትከሰተው? እዚህ ግድግዳው ላይ ነው የምትከሰተው። ይሄ እንግዲህ በደንብ አድማጮቻችን መገንዘብ ያለባቸው በአደጋ ወይ በሌላ ነገር ማለትም እብሮ ወለድ ያልሆነ ነገር ስንወለድ አብሮ ያልመጣ ነገር ካየን እንደዚህ አይነት ነገር ከሆነ ሽንቁሩ ከልብ ውጪ ከውጪ ካለው ግድግዳም ጋር ሊገናኝ ይችላል ማለት ነው። ግን ብዙ ጊዜ ትንሿን ቀዳዳ ወይም ደግሞ ሽንቁሯን ስናወራ የት ጋር ነው ያለችው? ቀኝና ግራ ክፍሉን የሚከፋፍለው ግድግዳ ላይ ነው የምትቀመጠው። የዚህም ጥሩነቱ ምንድን ነው? አሁን ሰው የሆነ ቀዳዳ ሲያይ እንግዲህ የሚታየው ደም ከልቡ ውጪ የፈሰሰ ወይም የሆነ ትልቅ ችግር ላይ
የሚደርስ ነው የሚመስለው።
አዎ፣ ምክንያቱም እንዴት እንደዛ አይነት ልብን የሚያህል ደም የሚያዘዋውር ነገር ቀዳዳ ኖሮት እንዴት ይሰራል ለሚል ነው ሰው ጋር እንግዲህ ሐሳብ ውስጥ የሚገባ። ግን በሁለቱ ክፍሎች በቀኝና በግራው መሃል ከሆነ ያለው እንዲያው ቢበዛ ደሙ እዛው ይንሸራሸራል እንጂ ከቀኝና ግራ ከልብ ወጥቶ አይፈስም። በዚህም ምክንያት ለብዙ ጊዜ ይሄ ሽንቁር አንድ ግለሰብ ውስጥ ቢኖርም በህይወቱ ሙሉ እንዲያውም ሳይገነዘበው ወይም ደግሞ ምንም ለበለጠ ችግር ሳይዳርገው ያ ግለሰብ ሙሉ ህይወቱን መኖር ይችላል።
መኖር እንኳን ሳያውቁ ሊኖሩ ይችላሉ፣ በተለየ ሁኔታ በምርመራ ካልተረጋገጠ ነው የሚሉን።
በእርግጥ ነው ይሄ ነገር መጀመሪያውኑ አሁን አድማጮች ሲሰሙ እንዴ ለምን አንድ ሰው ጋር ይመጣል ለምን ሌላው ሰው ጋር ግን አይመጣም ብለው ለምሳሌ ሊጠይቁ ይችላሉ። ዱ ምንድን ነው ሁላችንም ከመወለዱ በፊት ይሄ ሽንቁር 100% ልብ ውስጥ አለ። ልባችን ውስጥ ከሌለ በእርግዝና ጊዜ እናት ለልጅ አስፈላጊው ደምና ሌሎች ንጥረ ነገሮች አሳልፋ መስጠት ባልቻለች ነበር።
አስፈላጊ የሆነ ተፈጥሮ ነው በጽንስነት ጊዜ፣ ከዛ በኋላ ያለው ነው የተለየ ገጽታ የሚኖረው ማለት ነው።
አዎ፣ በጽንስነት ጊዜ ሁላችንም ይሄ ነገር አለን። አንተም አለህ፣ እኔም አለን፣ ሁሉም አድማጭ ሁሉ አለው ይሄ ሽንቁሩ። በተለይም ደግሞ ከአራቱ ክፍል ከተነጋገር ነው ከላይኛው ክፍል ኤትሪያ የሚባሉት በቀኝና በግራ ያሉት ተቀባይ ክፍሎች መሃላቸው ላይ ከፋያቸው ላይ ያለው ቀዳዳ መኖር አለበት። እንዲያውም ከሌለ በጽንስነት ደረጃ ያለው እድገት ይቋረጣል ማለት ነው። አሁን ምን ይሆናል? ያ ግለሰብ በሚወለድበት ጊዜ ከ175 ያሽንቁሩ ራሱን ችሎ ይደፈናል። ምክንያቱም በዛ ጊዜ አስፈላጊ አይደለም ማለት ነው። ግን 25 በመቶአችን ያቺን ቀዳዳ ይዘን ነው የምንኖረው በህይወታችን በሙሉ። በጣም ጥቂት ከዛ ውስጥ እንዲህ አይነት ቀዳዳ ሲኖር በእንግሊዝኛ በነገራችን ላይ patent foramen ovale ወይም PFO ይባላል። ይሄ በጣም የተለመደው አይነት የምናወራው አይነት ሽንቁር እንደሱ ነው የሚባለውና ብዙ ጊዜ በሌላ አይነት ጉዳይ ሰዎች ይሄ የልብ አልትራሳውንድ ወይም ኤኮካርዲዮግራፊ በሚደረግላቸው ጊዜ በዛ ጊዜ ነው የሚታየው ይሄ ነገር። እና ያ ግለሰብ ግን ምንም ሳይሰማው ምንም ችግር ሳይኖርበት እንዲሁ ያ ነገር እናየዋለን እንገነዘባለን ሊገለጽለትም ይችላል ለዛ ግለሰብ። ግን ምንም የሚደረገው ነገር የለም። ደምም ያው ከቀኝና ግራ ትንሽ እየተንሸራሸረ ከዛ የበለጠ ሌላ ችግር ሳይደርስ ሌላ ነገር ሳይከሰት ያ ግለሰብ ሙሉ ህይወት የሚኖርበት አይነት ሁኔታ ነው እናወራ ያለን።
ያለ ብዙ ችግር በጽንስ ጊዜ ምንም አይነት ጉዳት ሳያስከትል ህይወቱን በሙሉ ሊቀጥል እስከሚችለው በጣም መጠነኛ ችግር ሊያስከትል እስከሚችለው ድረስ ሁኔታዎች ሊለያዩ መቻላቸውን ገልጠዋል። ሽንቁሩ ወይም የቀዳዳው አይነት ያለበት ቦታ ቀደም ብለው የልብ ግድግዳዎችን ጠቅሰዋል። በተለይ ላይኛው የልብ አካላት አትሪየም የተባሉት ላይ የሚኖረውን ገልጸዋልና የቀዳዳው አይነት ያለበት ቦታና የሽንቁሩ ስፋት ሊለያይ ይችል ይሆን? በዚህም ሳቢያ ቀድም ያሏቸው ጉዳት የመኖርና ያለ መኖር ካለም የጉዳቱ መጠን መለያየት ይችል ይሆን?
አድማጮች ጥያቄው በሳምንት ይቀጥላል። አሁን ንግድና መጣኔ ሀብትን ጀምረናል። አፍሪካ ፊልሞችን በተለያዩ ዓለሞች የሚያሳዩ የፊልም ፌስቲቫሎች አፍሪካዊ ታሪኮችን ለዓለም አቀፍ ፊልም ታዳሚዎች ከማሳየት በተጨማሪ ለአፍሪካውያኑ የሐሳብ መለዋወጫና መገናኛ አዳዲስ ገበያ ማፈላለጊያዎች በማደግ ላይ ያለውን የፊልም ኢንዱስትሪ በጋራ ማበልጸጊያ መንገድ እየሆኑ መጥቷል ይላል። በደቡብ ምዕራባዊቷ የቴክሳስ ክፍለ ግዛት የተካሄደውን ይህን ስነ ስርዓት የተከታተለው ሄኖክ ሰማግር ተከታዩን ይዞ ቀርቧል።
በዳላስ ቴክሳስ የተሰናዳው የአፍሪካ ፊልም ፌስቲቫል በ25 የአፍሪካና በ8 ሌሎች ሀገሮች የተሰናዱ ከ40 በላይ ፊልሞች ሲታዩ ከኢትዮጵያ 3 ፊልሞች ቀርበዋል። የስደትን አስከፊ ገጽታ በፊልም ሰሪው እውነተኛ ታሪክ ላይ ተመርኩዞ ያቀረበው እውራ ሞራ ቀላቢ ፊልም በታዳሚዎቹ አድናቆትን ባዘጋጆቹ ደግሞ በሁለት ዘርፎች አሸናፊነትን ተጎናጽፏል።
ዘካርያስ ጥበቡ መስፈን ባላለው በ1998 ዓ.ም ከሀገር የተሰደቼ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
በጋና የተሰራው 1432 ፊልም ደግሞ በከተማ የሚኖሩ ወጣት ጋናውያንን የኑሮ ፈተናዎችና ተስፋዎችን በራፕ ሙዚቃና በዳንስ አጅቦ በማቅረብ ተደንቋል።
So this is what I'm going to use, the last of which I call the verbal abuse, and I want none of y'all to request for truce. All right?
ከግብጽ የመጣው ዊንተር ስፕሪንግ ፊልም በአንዲት ወጣትና ብቻውን በሚያሳድጋት አባቷ መካከል ያለው ግንኙነት ልጅ የወር አበባ ማየት ስትጀምር እንዴት እንደተለወጠና ያለመነጋገር ችግሩን እንዴት እንደሚወጡት ያሳያል። የአፍሪካ አህጉርን በጥቅል አንድ አድርጎ መጥራት ባይቻልም በርካታ ሀገሮችና ማህበረሰቦች በቃልና በጽሑፍ ታሪክ የመንገር ባህላቸው የዳበረ ነው። እነዚህን ታሪኮች ታዲያ በዓለም አቀፍ የፊልም ገበያ ላይ ለማውጣትና ሰፋ ላለ የታዳሚ ቁጥር ለማቅረብ ፈተናዎቹ በርካታ ናቸው። ካሜሩናዊው ፊልም ሰሪ ካን ኩንተስ በሀገሩ የፊልም ማሳያ ቤቶች አለመኖራቸው የስርጭት አድማሳቸውን ጎድቷል ይላል። እንዲያውም በካሜሩን መዲና ያውንዴ 2 የፊልም ማሳያ ቤቶች ብቻ እንዳሉ ይናገራል።
We need more cinemas. We need more avenues that we can project our films. So I think distribution is our biggest challenge.
ፊልሞቻችንን የምናሳይባቸው ተጨማሪ ሲኒማ ቤቶች ያስፈልጉናል። ከፍተኛው ፈተና የስርጭት አቅማችን በሲኒማ ቤቶች እጥረት ማነሱ ነው። ሌላኛው ችግር ገንዘብ ነው። ብድር ማግኘት የሚቻልባቸው መንገዶች አላደጉም። እዚህ በዩናይትድ ስቴትስ ፊልም ሰሪዎች ሐሳባቸውን ይዘው ወደ ሥራ ለመግባት የሚያስችል ብድር ያገኛሉ።
ሌላኛው ካሜሩናዊ ፊልም ሰሪ አሎሽስ ኢንዲኒሳ በዚህ ዓመት ምርጥ ከተባሉት ፊልሞች ቦናቬንቹርን የሰራ ነው። በአፍሪካ ፊልም ኢንዱስትሪ ፈተናዎቹ የበዙ ቢሆኑም የገበያና የማደግ ዕድሎች ግን ሰፊ ናቸው ይላል።
The first is budget. The second is the technical know-how.
is somehow limited at times.
ቀዳሚው ፈተና ገንዘብ ነው። ከዚያ ቀጥሎ የቴክኖሎጂና የሙያ ክህሎቶች ያሏቸው ፊልም ሰሪዎች ቁጥር አነስተኛ መሆኑ ነው። እነኚህን በሙያቸው የተካኑ ጥቂት ፊልም ሰሪዎች ቀጥሮ ማሰራት ብዙ ገንዘብ ያስወጣል። ከዚያ ባነሰ በጀት ከተሰራ ደግሞ ጥራቱ ይጓደላል። እነኚህ ተደራራቢ ችግሮች እንዳሉ ሆኖ ግን ፊልም በአፍሪካ እያደገ የመጣ የሥራ ዘርፍ ሆኗል።
የሥራ ፈጠራ ባለቤትነት በሕግና በአፈጻጸም አለመከበሩ ደግሞ የፊልም ሰሪዎች ከሥራዎቻቸው የሚያገኙአቸውን ገቢዎች በእጅጉ ይቀንሰዋል። በአንዳንድ ሀገሮች ፊልሞች ገና በተለቀቁ በሰዓታት ውስጥ በሲዲና በድረገጽ ሕገወጥ ቅጂዎች ስለሚሰራጩባቸው ትርፍ ማሰብ ቀርቶ ወጪን ለመሸፈን ሲቸገሩ ይታያል። ይህ ሁኔታ እንዳለ ሆኖ በናይጄሪያ ኖሊውድ የሚባለው የፊልም ኢንዱስትሪ በፍጥነት በማደግ የገበያ ድርሻውን እያሰፋ የተዘጉ በሮችን በርግዶ እየከፈተ ይገኛል። ታዋቂው ናይጄሪያዊ ፊልም ተዋናይና አዘጋጅ ሪቻርድ ዳጂሞ RMD ይሉታል። አፍሪካ የታሪክና የአፈ ታሪክ ሀብታም ናት ይላል።
የአፍሪካ ፊልም ጠንካራ ጎን የሚነገሩት ታሪኮች ናቸው። የትረካ ባህላችን ከጥንታዊ ማህበረሰቦቻችን ይመዘዛሉ። ሁላችንም ስንሰማቸው ያደግናቸው ታሪኮች ልክ እንደ ጥሩ ፊልም የሁላችንንም ቀልብ የገዙና የማንነታችን አካል ናቸው። ለአፍሪካውያን ፊልም ሰሪዎች ትልቁ ፈተና ታዲያ እነኚህን ታሪኮች እንዴት በትልቁ የሲኒማ ግድግዳ ለማሳየት ይቻላል የሚለው ነው። በፊልም ቋንቋም እንዴት ታሪኮቻችንን እናሳይ የሚለው ጉዳይ ነው የአፍሪካ ፊልም እያብሰለሰለ ያለው ሐሳብ።
አፍሪካውያን የራሳቸውን ታሪክ በራሳቸው ቋንቋና አስተሳሰብ መናገር አለባቸው የምትለው ደግሞ ላይቤሪያዊቷ የፊልም ሰሪ ዶክተር ክላሪስ ፎርድ ኩላናት።
Nobody can tell it like we can. And I say that's because in Hollywood you give Hollywood a story and they tell the way they want to tell it.
ማንንደኛ አድርጎ ይነግርልናል? ለምሳሌ ታሪካችንን ሆሊውድ እንዲተርክልን ከፈለግን የሚያሳዩት በራሳቸው መንገድ ይሆናል ማለት ነው። እኔ እንደ አንድ አፍሪካዊት ታሪኮቹን በአግባቡ ረዳቸዋለሁ። ምክንያቱም ኖሬያቸዋለሁ፣ አውቃቸዋለሁ፣ አድጌባቸዋለሁ። ስለዚህ እኔ ይሄን ታሪክ ብናገር ቀለል ይላል። መቅለል ብቻ ሳይሆን በተሻለ መልኩ እናገራለሁ።
በዳላስ ቴክሳስ በየአመቱ የሚዘጋጀው አይነት የፊልም ፌስቲቫሎች በአፍሪካ በየሀገሮችና በሌሎችም የዓለም ክፍሎች ጭምር አፍሪካውያን የፊልም አዘጋጆችን የሚያሰባስቡ ናቸው። በዚህ ዝግጅት ከኢትዮጵያ 3 ፊልሞች የቀረቡ ሲሆን ወራሞራ ቀላቢ ፊልም በሁለት ዘርፎች አሸናፊ ሆኗል።
ዘካራስ ጥበቡ መስፍን ባላለኝ ወራሞራ ቀላቢ ፊልም አማካኝነት ነው ወደዚህ ወደ ዳላስ የመጣሁት። ፊልሙን የሰራሁት የቤተሰብ መበታተን ከዛ ነው የሚጀምረው። እናም ስደት ቤተሰብን እንደሚጎዳ፣ የሀገር ኢኮኖሚ እንደሚነካ፣ የአካል ጉዳት እንደሚያመጣ፣ እንዲሁም ሞትን እንደሚያስከትል ይህንን ለማስተማር ነው ወራሞራ ቀላቢ ፊልምን ለመስራት የተነሳሁት።
በምዕራባውያን ፊልም ሰሪዎች ስለ ኢትዮጵያ የቀረቡት ፍራጃይል ቢዩቲ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን በዙሪያቸው ያሉ ዛፎች ለአካባቢ አየር ጥበቃ ያላቸውን አስተዋጽኦ የሚያሳየው ቸርች ፎርስ ይገኛሉ።
ደን ማለት ራሱ ምንም ምስጢር ማለት ነው። አዶ ወልድ
የፊልም ሰሪዎችን በማስተባበር ልምድ እንዲለዋወጡ፣ ገበያ እንዲፈልጉና ስራዎቻቸውን ወደ ሰፊ ገበያ እንዲያቀርቡ ከፍተኛ ሚና እየተጫወቱ ካሉ የፊልም ፌስቲቫሎች አንዱ የሆነው የዳላስ አፍሪካ ፊልም ፌስቲቫል አዘጋጆች መካከል አንዷ የሆነችው አዳኩ ዋንዱ የሚከተለውን አስተያየት ትሰጣለች።
Not only do we want to bridge the gap between Africa and other regions of the world, we also want to bridge the gap in Africa.
በአፍሪካና በሌላው ዓለም መካከል ያለውን ክፍተት ለማጥበብ ብቻ ሳይሆን በአፍሪካ ሀገሮች መካከል ያለውን መራራቅ ለማጥበብም ጭምር ነው። የተለያዩ ባህሎችን፣ ብሔርና ሀገሮችን ከሰሜን፣ ከምስራቅ፣ ከደቡብና ምዕራብ አፍሪካ በፊልም ዙሪያ አሰባስበናቸዋል። የገበያ አድማሳቸውን ከየሀገሮቻቸው ድንበር ወደ ሌሎች የአፍሪካ ሀገሮች እንዲሁም ወደ ዓለም አቀፉ ገበያ እንዲያሰፉት እድል ለመፍጠር እንሰራለን።
ካሜሩናዊ ፊልም ሰሪ አሎይሽስ እንዲኒሳ የፊልም ፌስቲቫሎች ባህሎችንና ህዝቦችን ከማስተዋወቅ በተጨማሪ አዳዲስ የገበያና የንግድ ሽርክና ድሎችን ይፈጥራሉ ይላል።
It is a venue whereby it showcases our product. Is really bringing us closer to the marketers.
ስራዎቻችንን ለማሳየት እድል የሚፈጥሩ ዝግጅቶች ናቸው። ከገበያ አፈላላጊዎችና የስርጭት ባለሙያዎች ጋር ያስተዋውቀናል፣ ያገናኙናል። የፊልም አዘጋጆች ከገበያ ባለሙያዎች ጋር ሲገናኙ የሚፈጠሩ የስራ እድሎች በእጅጉ ያስደስቱኛል።
የአፍሪካ ፊልም ፌስቲቫሎች በዩናይትድ ስቴትስ አድማጮች ሰዓታችን ማብቃቱ ነው። የትግኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።
Thank you.